የኢትዮጵያን ድምፅ የሬዲዮ አገልግሎት ነው።
ጤና ይስጥልኝ አድማጮቻችን፣ እንደምን ሰነበታችሁ? ለኢትዮጵያ ድምፅ የሬዲዮ አገልግሎት በየሳምንቱ ረቡዕ የሚያሰማውን ሀገር በዚህ ሰሞን ሰኞ ሳምንታዊ ዝግጅታችን ጀምረናል። ፕሮግራማችን ለመከታተል በድረ ገጻችን www.thevoiceofethiopia.com እንዲሁም በፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ። የዛሬውን ቀደምት ዝግጅት በአሸናፊ ዜና እንጀምራለን። አሸናፊ እንደምን ሰንብተሃል? አንተ እንግዲህ ወደ ዜና አምራለን።
በመላው ዓለም በድረገጽ የምትከታተሉን ኢትዮጵያና ትውልደ ኢትዮጵያውያን አድማጮች ጤና ይስጥልኝ፣ እንደምን ሰንብታችኋል? በኢትዮጵያ የጊዜ አቆጣጠር ዕለቱ ረቡዕ የካቲት 21 2010 ዓ.ም ነው። ዜናውን ከአዲስ አበባ ማሰማችሁ አሸናፊ ብርሃኑ ነኝ። የሰሞኑ ዋና ዋና የሀገር ቤት ዜናዎች፣ የደኢህዴን ማዕከላዊ ኮሚቴ ያጋጠሙ ሀገራዊ እና ክልላዊ ችግሮችን በመገምገም የተለያዩ ውሳኔዎችን በማሳለፍ ስብሰባውን አጠናቋል። አቶ ሽፈራው ሽጉጤን ሊቀመንበር አድርጓል። የኢስማ ንጉስ ታሪካዊ ስፍራ ቤተ መዘክርና የቱሪስት ማረፊያ ግንባታ በቪዮር ይጀምራል የሚሉት ናቸው። ተጨማሪ ዜናዎች አሉን። በሳምንታዊ አበይት የአገር ቤት ጉዳዮችም ላይ እንወያያለን። እንደወትሮ ሁሉ በቅድሚያ ግን ዜናዎቹን በዝርዝር። የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ደኢህዴን ማዕከላዊ ኮሚቴ ላጋጠሙ ለእያንዳንዱ ሀገራዊና ክልላዊ ችግሮች ችግሩን ፈጣሪና ባለቤት በመለየት ለተፈጠረው ችግር ተጠያቂነትና ኃላፊነት በመውሰድ መንፈስ ስብሰባውን አካሂዶ ማጠናቀቁን ገለጸ። ማዕከላዊ ኮሚቴው ለ24 ቀናት ያካሄደውን ስብሰባ ከትናንት በስቲያ ማጠናቀቁን ተከትሎ ባወጣው መግለጫ ሀገሪቱ ያለችበትን ፖለቲካዊ ሁኔታም በዝርዝር በማየት ክልሉንም አሁን ሀገሪቱ ካለችበት ሁኔታ አንጻር በዝርዝሩና በጥልቀት መገምገሙን አስታውቋል። ይቅርታ። የደኢህዴንና የኢህአዴግ ሊቀመንበር የሆኑት አቶ ኃይለማርያም ደሳለኝ የስልጣን መልቀቅ ጥያቄም ሀገሪቱ እየተፈጠረ ላለው ችግር መንግስትና ድርጅት እየወሰደ ላለው እርምጃ ውጤታማነትማ እና በቀጣይ ለሚኖሩ የሀገርና የዲሞክራሲ ስርዓት ግንባታ ችግሮች የመፍትሄ አካል ለመሆን መፈለጋቸውን ማሳየታቸውን ተከትሎ ድርጅቱ በሙሉ ድምፅ ተቀብሎ ማጽደቁን መግለጫው አንስቷል። በአመራር ዘመናቸው ላስመዘገቧቸው አመርቂ ድሎችና ውጤቶች ተገቢውን ክብር እንሰጣለን ያለው ኮሚቴው በየደረጃው ያሉት አመራሮች፣ መላው ህዝብና ተፎካካሪ ፓርቲዎች ከእርሳቸው ትምህርት ይወስዳሉ ብሎ እንደሚያምን ደኢህዴን እምነቱን ገልጿል። ቀጣይ የሀገሪቱ የስልጣን ሽግግር ፍጹም ሰላማዊና ዴሞክራሲያዊ እንዲሆን የበኩሉን ለመወጣት የተዘጋጀ መሆኑን አረጋግጧል። ንቅናቄው አቶ ሽፈራው ሽጉጤን የድርጅቱ ሊቀመንበር፣ አቶ ሲራጅ ፈርጌሳን ምክትል ሊቀመንበር አድርጎ መርቷል። በይስማ ንጉስ ታሪካዊ ስፍራ የሚሰራው ቤተ መዘክርና የቱሪስት ማረፊያ ፕሮጀክት በዚህ ወር መጨረሻ ግንባታው ይጀምራል ተባለ። ይስማ ንጉስ የአድዋ ጦርነት መንስኤ የሆነው የውጫሌውን ለማስተባበር በኢጣሊያ መንግስት መልእክተኛ ኮንቴ አንቶኖሊኖ በደግሞ የአጼ ምኒልክ አስተርጓሚ ግራዝማች ዮሴፍ ንጉሴ መካከል የተፈረመበት ታሪካዊ ቦታ ነው። ደቡብ ወሎ አምባሰል ወረዳ ከደሴ ወልዲያ 60 ኪሎ ሜትር ርቀት ላይ የሚገኘውን ይስማ ንጉስ ለቱሪስት መዳረሻን ለማልማት ከ10 ዓመት በፊት የመሰረት ድንጋይ ቢቀመጥለትም በገንዘብና ተያያዥ ችግሮች እስካሁን ሳይሳካ ቆይቷል። የአምባሰል ወረዳ ባህልና ቱሪዝም ጽሕፈት ቤት ኃላፊ ወይዘሮ ፀሐይ ወሌ እንዳሉት በቅርቡ የክልሉ መንግስት በበጀተው 25 ሚሊዮን ብር ቤተ መዘክርና የቱሪስት ማረፊያ ለመገንባት ፕሮጀክት ተቀርጾ ወደ ስራ ተገብቷል። ግንባታውን በ3 ዓመት ለማጠናቀቅ ፕሮጀክቱን ከያዘው የአማራ ክልል ስራዎች ኮንስትራክሽን ድርጅት ጋር ውል የተያዘ ሲሆን ሙዚየሙ በአድዋ ጦርነት ላይ የዋሉ ባህላዊ የጦር መሳሪያዎችና የአካባቢውን ባህል የሚያንጸባርቁ ቁሳቁሶች ይይዛል ተብሏል። ኢትዮጵያ ባለፉት 6 ወራት ለውጭ ካቀረበችው የኤሌክትሪክ ኃይል ከ35 ሚሊዮን የአሜሪካ ዶላር በላይ ገቢ ማግኘቷን የውሃ መስኖና ኤሌክትሪክ ሚኒስቴር አስታወቀ። ሚኒስትሩ እንዳስታወቀ ገቢ የተገኘው ለጅቡቲና ለሱዳን ከቀረበው የኤሌክትሪክ ኃይል ነው። ለጅቡቲ ከተሸጠ ኤሌክትሪክ ኃይል 18,510,000 ዶላር በላይ፣ ከሱዳን ከተሸጠ ደግሞ ከ16,545,000 የአሜሪካን ዶላር በላይ ገቢ መገኘቱን ሚኒስቴሩ አስታውቋል። የኢትዮጵያ የባህር ትራንዚትና ሎጂስቲክ አገልግሎት ድርጅት ከባቡር መስመር ጋር የሚገናኙና ከኢንዱስትሪ ፓርኮች ጋር በቅርብ ርቀት የሚገኙ 4 ደረቅ ወደቦችን ሊገነባ መሆኑን አስታውቋል። ድርጅቱ አሁን በግንባታ ላይ የሚገኘውን የድሬዳዋ ደረቅ ወደብን ጨምሮ ወደፊት ለገነባቸው ያሰባቸው ወደቦች ከባቡር መስመርና ኢንዱስትሪ ፓርኮች ጋር እንደሚያስተሳስር ገልጿል። የዚህ ቅድ አካል የሆነው ከ1.9 ቢሊዮን ብር በላይ ወጪ ተይዘለት እየተገነባ የሚገኘው የድሬዳዋ ደረቅ ወደብ ከ75% በላይ መድረሱን ድርጅቱ አስታውቋል። ይህም የድሬዳዋ ደረቅ ወደብን ጨምሮ 5 ደረቅ ወደቦችን በመገንባት ከባቡር መስመርና ከኢንዱስትሪ ፓርኮች ጋር የማስተሳሰር ስራም ለመስራት መታሰቡን አመልክቷል። ለዚህም መቀለ፣ ወረታ፣ ኮምቦልቻና ሐዋሳ ከተሞች የደረቅ ወደቦችን ለመገንባት የተመረጡ ሲሆን ለደረቅ ወደቦቹ ግንባታ ከ91 ሄክታር መሬት በላይ እየተዘጋጀ መሆኑን ዳይሬክተሩ ገልጸዋል። የተባበሩት መንግስታት ድርጅት 72ኛ ጠቅላላ ጉባኤ ፕሬዚዳንት ሚሮስላቭ ላጃክ በኢትዮጵያ ጉብኝት እያደረጉ ነው። ፕሬዚዳንቱ በአፍሪካ ህብረትና በተመድ መካከል ስላለው ግንኙነት ለመወያየት አዲስ አበባ መምጣታቸውም ተናግረዋል። ዛሬ ላይ ከተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ስራ አስፈጻሚ ቬራ ሳንዌ ጋር በተባበሩት መንግስታት ድርጅት የ2030 የዘላቂ ልማት ግቦች እና በአፍሪካ ህብረት አጀንዳ 2063 ዙሪያ የሚያጋጥሙ ተግዳሮቶች እና እድሎችን ተወያይተዋል። የተባበሩት መንግስታት ድርጅት የዘላቂ ልማት ግቦች እንደ አውሮፓውያኑ የጊዜ አቆጣጠር በ2015 በ193 የህብረቱ አባል ሀገራት መጽደቃቸው ይታወሳል። አጀንዳ 2063 ደግሞ የአፍሪካ ህብረት አህጉሪቱ በሚቀጥሉ 50 ዓመታት ደርስበታለች ብሎ ያስቀመጠውን ግብና የማሳኪያ መንገዶቹን ያስቀመጠ ሰነድ ነው። በመጨረሻም ክልሎች ለወጣቶች የስራ እድል ፈጠራ ከተበጀተው 10 ቢሊዮን ተዘዋዋሪ ፈንድ ቀሪውን 4.9 ቢሊዮን ብር ክልሎች ለወጣቶች የስራ እድል ፈጠራ ከተበጀተው 10 ቢሊዮን ብር ተዘዋዋሪ ፈንድ ቀሪውን 4.9 ቢሊዮን ብር በአፋጣኝ እንዲጠቀሙበት የወጣቶችና ስፖርት ሚኒስትሩ አቶ ክርስቲ እርዳ አሳሰቡ። የወጣቶችና ስፖርት ሚኒስትር የበጀት ዓመቱን የስድስት ወራት የስራ አፈጻጸም ከባለድርሻ አካላት ጋር በአዳማ ከተማ ገምግሟል። በዚህ ወቅት ሚኒስትሩ መንግስት በየዓመቱ በሚሊየን ለሚቆጠሩ ወጣቶች የስራ እድል ቢፈጥርም አሁንም በርካታ ወጣቶች ስራ አጥ መሆናቸውን አንስተዋል። ይህም ከስራ እድል ፈጠራ ጋር በተያያዘ ኃላፊነት ያለባቸው ባለድርሻ አካላት በየዓመቱ ማከናወን ያለባቸውን ስራ ካለማከናወናቸው የመጣ መሆኑንም ተናግረዋል። አሁን ላይ ካለው ሁኔታ አንጻርም መንግስት ወጣቶችን በማደራጀት ብቻ የስራ አጥነቱን መቀነስ አይችልም ያሉት ሚኒስትሩ ኢንቨስትመንትን በማስፋት ሰፊ የስራ እድል ለመፍጠር ብዙ መጓዙን ጠቅሰዋል። ክልሎች እስከ ጥቅምት 30/2010 ድረስ ከተዘዋዋሪ ፈንዱ 5.1 ቢሊዮን ብር መጠቀማቸውን ጠቅሰው አሁን ላይ ግን ተጨማሪ ገንዘብ እንዲለቀቅላቸው ጥያቄ እያቀረቡ አይደለም ብለዋል። ቀሪው 4.9 ቢሊዮን ብር አሁንም ክልሎቹን የሚጠብቅ መሆኑን ሚኒስትሩ ጠቁመዋል። ክልሎቹ ስራቸውን ያለመገምገም የተሰጣቸውን ገንዘብ አለመጠቀምና አወራርዶ ተጨማሪ ገንዘብ መጠየቅ ላይ ችግር እንደሚስተዋልባቸውም ሚኒስትሩ አስታውቋል። እንግዲህ ለዕለቱ ያሉን የሰሞኑ ዜናዎች እነዚህ ናቸው።
በጣም አመሰግናለሁ አሸናፊ። አድማጮች የምታዳምጡት የኢትዮጵያ ድምፅ የሬዲዮ አገልግሎት ነው። ፕሮግራማችን ይቀጥላል ከዚች ሽግግር ሙዚቃ በኋላ።
የሰው ልጅ ክቡ ሰው መሆነ ክቡ ሰው ሞቷል ሰው ሊያድን ሰውን ሲያከብር በደግነት በፍቅር በክብር ተጠርቶ በክብር ይሄዳል ሰው ሊኖር ሰው ሞቱ የተሰጠኝ ሕይወት ዛሬ በነፃነት ሰው ተከፍሎበታል ከደምና ከአጥንት ስንት ወገን ወደቀ በነፃነት ምድር ትናገረ አድዋ ትናገረ ትመስክር ትናገረ አድዋ ትናገረ አገሬ እንዴት እንደቆምኩኝ ከፊታችሁ ዛሬ በኩራት በክብር በደስታ በፍቅር በድል አድዋ ዛሬ ናት አድዋ ትላንት መቼ ተነሱና የወዳደቁት መስጋና ለነሱ ለአደጋች ለዛሬ ነጻነት ላበቁኝ ወገኖች
አድማጮች የምትታደሙት ኢትዮጵያን ድምጽ የሬዲዮ አገልግሎት ነው። ፕሮግራማችን ከተላላሽና ፍሰማል
ይሰማኛል።
አንዳንድ የዜና አውታሮች ሊነግሩን እንደፈለጉት ሀገሪቱ ውስጥ አለመረጋጋት የሰፈነበት በማለት የተለያየ ዘገባዎችን ያቀርቡልናል። እንደው ዝም ብለህ እንደተቀሉ ተቀልል እናርከውና የሀገሪቱ ሁኔታ እንዴት ነው? ሰላምና መረጋጋቱ ከዛ ብን ጀምሩ። ምክንያቱም አንዳንድ የሚነግሩን ለማቀበል ያስቸግራል።
እሺ እንግዲህ ያው ችግር አገልግሎት ችግር ምንም ይካድ ነገር አይደለም። ግን አዲስ አይደለም ይሄ። ያው ኦልሞስት 2 አመት ከስድስት ወር ገደማ አብረን ኖረናል። በየጊዜው የተለያየ አካባቢዎች ብቅ ጥልቅ የሚሉ ውከቶች እና ከተያያዥ ችግሮች ያጋጥማሉ። አሁን አለም ባለንበት ወቅት ግን እንግዲህ ኢትዮጵያ ሰፊ ሀገር ነች። 9 ክልሎች ነው ያላት። 8 ክልሎች ሙሉ በሙሉ ሰላምና መረጋጋት አለባቸው። በተደጋጋሚ ችግሮች ሲመጣ የነበረው እና በዚህ አመት ይህ አመት ተገባ በኋላ ሁሉ ፈተና የነበረው ምናልባት ሀገሪቷ ውስጥ የተፈጠረውን ችግር በማባባስ ሊጠቀስ የሚችለው በኦሮሚያና በኢትዮጵያ ሶማሌ ድንበር ላይ ያለውን ግጭት እንኳን አሁን ላይ የለም እና 8 ክልሎች 100% ሰላም አላቸው። አሁን ኦሮሚያ እንግዲህ ትልቅ ክልል ነው። ያው ኦሮሚያን ማያት የለም። ስለዚህ የትኔት እንደሚሸፍን መናገር አልችልም። አሁን ባለው አወቃቀር እንኳን 20 ዞኖች አሉት ክልል ነው። 20 ዞን ማለት ትንሽ አይደለም። እያንዳንዱ ዞን በጣም ትላልቅ ነው። በተለይ አንዳንዶቹ ዞኖች እንደ ክልል ትግራይ ሊያክሉ የሚደርሱ ሁሉ አሉበት እና እንግዲህ ከዚህ ኦሮሚያ ውስጥ የምስራቅ ወለጋ ዞን አለ። ከምስራቅ ወለጋ ዞን ዋና ከተማ ነቀምት ነች። ከዞን ውስጥም ነቀምት ከተማ ላይ ከእሁድ ጀምሮ ሁከትና ግርግር አለ። ሰዎች ቆስለዋል። ይሄው ነው እንግዲህ እና በአጠቃላይ የሀገሪቷን ሰላምና የመረጋጋት ድባብ ነው።
አዎ
ሰላምና መረጋጋት አለ።
እሺ
ከዚህ በላይ የሚገልጸው ነገር የለም። ስምንቱ ክልል 100% ኦሮሚያ ክልል 99.8% ለምትለው ደረጃ ሰላምና መረጋጋት አለ።
አይ በቅጥልክ እንዳልከው አንተ ቀደም ብለ እንደነገርከው እንዳልከው ነው በአጠቃላይ ሀገሪቱ ሁኔታ ግን በሰሞኑ በጣም በማህበራዊ ድረገጽም በተለያዩ ቦታዎች አሜሪካን ድምጽን ጀርመንን ሌሎችንም ጨምረህ ውጭ ያሉትንም ጨምረህ የሚተላለፈው የነቀምቴ እና የነቀምቴን ደምዶሎ አካባቢ ተፈጠረ የተባለው በነ ዶክተር መራራ ጉዲና ደጋፊዎች ልበለው ወይንም ደሞ ሰብሳቢዎች አሰባሳቢዎች ተፈጠረ የተባለውና ለዛም ሁከቱ መንሰው የሆነው ወደ አካባቢ እንዳይሄዱ የሚል ከሚል መንሰኤና ህግ መጣሳለበትም የሚልም አዝማሚያ ማለባቸው አንዳንዶቹ እንደሚናገሩት እንደናቶ ሙላቱ ገመቹ እንደጋገር ሳዳምጣቸው እንደዛ ነገር እንዴት ነው የዛ ነገርስ የነቀምቴ አካባቢ የተባለው ምንድን ነበር መንሰው እርግጥ ይሄኛው ቢሆንስ ሌላ ነገርስ እንዴት ነው የምታዩ ነገር የታይወከው የሰማሁስ ነገሮች አሉ ወይ?
አዎ እንግዲህ ከዛው ግን አንድ ነገር
ላንሳ።
አሁን ሰላምና መረጋጋት አለ ይላል።
አዎ
ምናልባት ከነገዴ አመጣው ይሄ አገር በመላለይ ሰላምና መረጋጋት ብሎ ይዋሻል ያስብል የሚችል ነገር ግን ሊኖር ይችላል ነገር
ከነገዴ ሊፈጠር
አሁን ዛሬ ላይ ሰላምና መረጋጋት አላልኩ እንጂ
ለነገ
አስተማማኝ ነው ወይ ይሄ ነገር በመላ ሀገሪቱ ያለው ሰላምና መረጋጋት አሁን ዛሬ እና ትላንት ባለበት ሁኔታ ይዘልቃል የሚልም ይዘልቃል ልልህ አልችልም። ለምንድን ነው በእርግጠኝነት መናገር የማይቻለው? እነዚህ ችግሮች ምንጫቸው ውከቱ ምንጩ አገር በቀል አይደለም። እንግዲህ ያው ከተለያየ ነገር እንደሰማ የዛሬ 2 ዓመት የመልካም አስተዳደር ችግር አለ፣ የፍትህ እጦት፣ የልማት ጥያቄዎች፣ የስራ አጥነት ችግር፣ እነዚህ ጥያቄዎች ተጠቀሱት። እነዚህን መንግስት መልሳለሁ ብሎ ቃል ገባ።
ሌላ
በገባው ቃል መሰረትም አልፈጸምኩም ብሎ እንደገና በሄሜኒ ጉዳይ እየገመገመ ነው። ኮሚቴድ መሆኑን አሳይቷል። የሀገሪቱ አቅም በሚፈቅደው መጠን ሊያቃልለው እንደሚችል የሚገመት ነው። ይሄ ባለበት ሁኔታ የሚፈጠር በመሆኑ አገር ውስጥ ምክንያት አለው ማለት አችልም። በተጨባጭም አገር ውስጥ ይህንን የሚቀሰቅስ ምክንያት ስለማታይ ነገ ከነገወዲያ ይሄ ችግር ስላለ ይነሳል ወይም ይሄ ችግር ሙሉ በሙሉ ስለተቃለለና መንግስት ኮሚቴ ስለሆነ ችግሩ የሚያሳስብ አይደለም አይነሳም ብለህ መተም ባይቻል ከዚህ ሀገር ውስጥ እየተፈጠረ ስላለ ይሄ ነገር እዛ በተለይ ከእናንተ ሀገር ነው የሚመጣው። ኦልሬዲ ያዘጋጁት ቡድን አለ።
አዎ
በየ ይሄ ቡድን በተለይ ኦሮሚያ ላይ ነው በእንትን እንደ አንድ አካል ይሄ ነው ብሎ ታውቆ ወይም አባላት እርስ በርስ ታውቀው ሳይሆን ዝም ብሎ ተመሳሳይ ስሜት የሚጋሩ በየከተማው ያሉ ከጠቅላላው ወጣቶች ጋር ታወዳድራቸው በጣም በተጋነነ ግምት 10% የማይበልጡ የተደራጁ ወጣቶች አሉ። እንግዲህ አደረጃጀት እርስ በርስ የማይታወቁ መሪም የላቸው ቁጭ ብለው ሁሉም ሶሻል ሚዲያ የሚጠባበቁት አብዛኞቹ የከተማ ቅርብ ላይ እና መሀል ከተማ ያሉ ናቸው። ለነዚህ እንደዚህ እንደዚህ ስለሆነ እንደዚህ አድርጉ ሲላቸው ድንገት ዝም ብለው የኢትዮጵያን ከተማዎች ታውቃቸዋለህ አንድ ማዕከላዊ ቦታ ይኖራል እንደዚህ ፒያሳ የሚባሉ ቦታዎች ድሮ መናኸሪያ የነበሩ አካባቢዎች አሉ። ዝም ብለው ወደዛ አካባቢ ሲሄዱ ይገናኙና ፍጨት ይፏጫል፣ ድንጋይ ይወረወራል። እንደዚህ የሚነሱ ነገሮች ናቸው። ምንጫቸው ከዚያ ስለሆነ እዚህ በተመረቱ ሊነሳ አይችልም ብለን እንናገራለን ይችላል። እና ለምሳሌ አሁን የዚህ የአስቸኳይ ጊዜ አዋጁ ሚኒስትሮች ምክር ቤት አጽድቆታል። ለ9 እንግዲህ በ15 ቀን ውስጥ ለተወካዮች ምክር ቤት ቀርቦ መጽደቅ አለበት። በ23 ማለት ከነገ ወዲያ ማለት ነው አርብ የተወካዮች ምክር ቤት ያጸድቀዋል ብለን እንጠብቃለን። ምክር ቤቱ ረፍት ላይ ቢሆንም ጥሪ ተደርጎለታል ይህንን አዋጅ ለማጽደቅ። አሁን በኦሮሚያ ውስጥ እዚህ የአስቸኳይ ጊዜ አዋጅ ላይ ዘመቻ ተጠርቷል። ይህንን አዋጅ በኃይል እንቀለብሰዋለን እና የማይቀለበስ ከሆነ አድማ እናደርጋለን የሚል እናንተ ሀገር ያሉ ሰዎች ተራስተራንተዋልና ከዚህ በፊት የገቢ ግብር ግምቱን መነሻ በማድረግ እንደው የገቢ ግብር ተገመተበት ነጋዴ ላይ ተብሎ አድማ ውጣ ተብሎ የተወሰኑ ከተሞች ላይ ተወጥቶ አይተነዋል። በቅርቡም እንደዚሁ አንድ የሆነ ሰው ፈልገው የተወሰኑ ከተማዎች ላይ አድማ መተው ስላየን ሊሞከር አይችልም ብለን አናስበም። ልክ አዋጁ ከጸደቀ ይጠስካል ብለን ነው የምንጠብቀው። ከጸደቀ ይህንን ነገር አድማው ሊካሄድ ይችል ይሆናል እና አሁን ማስፈራሪያዎች ሁሉ እየተደረጉ ነው። በቀደም እንደዚህ ጉዳይ ላይ አንስተናል። የህዝብ ተወካዮች ምክር ቤት ለህዝቡ ለህገ መንግስቱና ለህሊናቸው ብቻ ተገዥ ናቸው የሚለው አቋማቸውን የህገ መንግስቱን መሰረት አድርገው የህሊና ተጠያቂነት ከህሊና ፍርድ ተጠያቂነት ነፃ የሚያደርጋቸውን ኢንተግሪቲያቸውን ጠብቀው ህዝብ የሚፈልገውን አስበው ነው የሚወስኑት እንጂ በጫና አይደለም። አሁን ግን ጫናዎች እየተደረጉ ነው። ስልክ ቁጥራቸውን ሰብስበዋል። ስልክ እየደወሉ ማስፈራራት ሊኖር ይችላል ብለን እንገምታለን። እስካሁን ድረስ መረጃ የለኝም፣ ግን የሰማሁት በያሉበት አካባቢ እነሱ አዲስ አበባ ቢሆኑም ብዙዎቹ ቀሪ ቤተሰቦቻቸው እዛ አሉ የሚኖሩበት አካባቢ ማስፈራሪያ መልእክት ሊደርሳቸው በሚችል ሁኔታ ግቢያቸው ውስጥ የማስፈራሪያና ማስጠንቀቂያ ደብዳቤዎች እየተጣሙ ነው እና እነዚህ በጣም ህገወጥና ጠያቂ በቀደምም እንዳልነው ግንኙነቶች አሉና እንግዲህ አስተማማኝ አይደለም። ችግሮች ሊፈጠሩ ይችላሉ። ዋናው ነገር ግን ወደ አጠቃላይ ቀውስ ይወስዳል ወይም መንግስቱን ያሽመደምዱታል ወይ አያሽመደምዱት አጠቃላይ ወደ ሀገር ቀውስነት አይሄድም። ሰሞኑን እንዳየነው የአስቸኳይ ጊዜ አዋጁ ሊያቆመው ይችላሉ ላያቆመው ይችላል፣ መቶ በመቶ ላያቆመው ይችላል። ልክ አሁን ነቀምት ላይ ሲደረግ የአስቸኳይ ጊዜ አዋጁ ነበረ እና ሊካሄድ ይችላል ብለን እንገምታለን፣ ግን ወደ አጠቃላይ ቀውስ አይሄድም። አንድ ሶስት ቀን ይቀጥልና የሚቆም ይሆናል። እንግዲህ አሁን ወደ አነሳልን ጥያቄ ልመለስ። የዚህ የነቀምት ነገር አንተም እንደጠቀስከው በተለይ የተፈቱ በጣም በብዙ ሺህ የሚቆጠሩ ስራቸው ፖለቲከኛ የሆነ በወንጀል ተጠርጥረው ክስ ተመስርቶባቸው ጥፋተኛ ተብሎ የተፈቱና ክሳቸው የተቋረጠ በጣም በብዙ ሺህ የሚቆጠሩ ናቸው። ሁለቱ ግን የኦፌኮ ሊቀመንበርና ምክትል ሊቀመንበሩ ዶክተር መረራና አቶ በቀለ ገርባ ግን ከመጡ ጀምሮ እዚህ ጋር ድግስ ተጠራው እዛ ጋር ድግስ ተጠራው እያሉ ልክ እንደ ሙሽራ ክላስ እየተራፋ ከኋላቸው ሰው በሎንችና በምናምን ሞልቶ እንደው የክላስ እየተነፋ ከሀገር ሀገር መዞር ላይ ናቸው። ባለፈው ወሊሶ ሄደው ነበረ። ወሊሶ በሰላም ተደረገ፣ አስፈቅደውም ነበር ያደረጉት። በኋላ ግን ከተበተነ በኋላ እዛው ጋር የተሰበሰበው ሰው ወደ ተውከትና ብጥብጥ ያመራበት ሁኔታ ነበር። ወደ ውቅስቅስስ ብሎ ነው እንጂና እንግዲህ እንደዚህ ነቀምቴ ድግስ ተጠርቻለሁ ህዝብ ጠርቶኛል ብለው ሲሄዱ አሁን የሀገሪቷን ሀገሪቷ አስቸኳይ ጊዜ አዋጅ ውስጥ ነች። በዚህ አስቸኳይ ጊዜ አዋጅ መሰረት የሀገሪቱን የጸጥታ ጉዳይ የሚቆጣጠረው የአስቸኳይ ጊዜ ሁኔታ ኮማንድ ፖስት ወይም ግብረ ኃይል ነው። ይህ ግብረ ኃይል መረጃዎች አሉት እና የለም ወደ ነቀምት ከተማ ሄዳችሁ ይህንን ስብሰባ ስትጠሩ ሁከት ሊፈጠር ይችላል እና ያልተፈለገ በሰላማዊ ከማለቅ ይልቅ ወደ ሁከትነት ሊሄድ የሚችል አዝማሚያዎች መኖራችንን መረጃዎች አሉ። ስለዚህ እናንተም አታልፉም፣ ስብሰባውም አይደረግም፣ ይህ አደጋ አለ በሚል ነገራቸው። ያው እንዲህ በቀላሉ እሺ አሉ ብዬ አልገምትም። እሺ ብለውም እንኳን ቢሆን እሺ አላይሉም። ምክንያቱም መንግስት ያላቸው ተቀበሉ ተብለው ይሄ ንፋስ አመጣሽ በተጨባጭ የፈሩት ነገር ስለሌለ ንፋስ አመጣሽ የምለው በተጨባጭ አቋማቸውን ሳይቱ አይደለም። ይህ ንፋስ አመጣሽ ደጋፊያቸውን እና ጨብጫቢያቸውን ሊያጡ ስለሚችሉ እሱ ተወያይተን ተመለስን አላሉም። ያው ኮማንድ ፖስት መለሰን
ተገደን
በሰላም ከጉቴ ላይ ተወያይተው ነው ቁጭ ብለው ተመልሰዋል። እነሱ ከጉቴ ላይ መለሱ ግን ነቀምት ላይ ሁከት ተፈጥሯል። እንግዲህ ከዚህ ቀደም እንዳየ ነው እነሱ የሚጠሩት ህዝባዊ ስብሰባ አቀባበል ነው የሚባለው። ቀሩ ነው ብቻ የሚሉት እኔ ምን እንደሚሰሩ አላውቅም። ወይ የምረጡ እንቅስቀሳ አይደለም፣ ወይ ህዝባዊ ስብሰባ አይደለም። ዝም ብሎ ይሄዳሉ፣ የሆነ ከፍ ያለ ቦታ ላይ ይቆሙና ንግግር አድርገው ነው የሚመለሱ። ይህን ወደኋላ መልስላለ ብቻ ጥቅምት ላይ ሊወጣ ይችል የነበረው 10,000 15,000 ሰው ሊወጣ ይችላል ብለን እንደምታለን፣ 50,000 ሊወጣ ይችላል። ለነገሩ ምክንያቱም አካባቢው በሙሉ ሰው ሊወጣ ወጣቶች ሊወጡ ስለሚችሉ አሁን ይሄ 20,000 30,000 ሊወጣ የሚችለው አይደለም የረበሸው። ምናልባት የዚህም 1% 5% በተጋነነ ግምት ሊሆን የሚችሉ ወጣቶች ግን ምናልባት ሰላማዊ ግብዣው እንኳን ተፈታቸው የሚለው የአደባባይ ግብዣ በሰላም እንኳን ተካሂዶ ቢሆን ይህንን አስታቆ ሁከት ሊፈጥሩ ይችሉ የነበሩትና ለዚህ የተዘጋጁ ለዚሁ ዓላማ ተመልምለው የተቀመጡት ወጣቶች ግን ወደ ሁከት መፍጠር ሄደዋል። ያው መንገድ መዝጋት ነው የመጀመሪያዎቹ። ከዛ መንገድ ዘግተው አስፋልት ላይ ሲራወጡ የመኪና ንብረት ነው እኛ ሀገር መኪና ማለት ትልቅ ንብረት ነው ሰው በሙሉ መኪናውን ወደ የቤቱ ያስገባል። የመንግስት ተሽከርካሪዎች እንዲሆን ወደ ቦታቸው ይገባሉ። ዜሩም ለደነት ይፈራል። ባለሱቅ ደግሞ ዘረፋ ይጠራል። ማንም ድንጋይ መንገድ እየተዘጋና ጎረምሳ ዱላና ድንጋይ ይዘ መንገድ ላይ እየተንጎራደሩ ሱቁን አይከፍቱም። ሰዎች ሱቁን ጠርጥሞ ውስጥ ቁጭ ይላል እና ይህን ነገር አደረጉ። ስታያቸው ታውቃለህ እኮ ብዙ አይደሉም፣ መቶ 200 ነው። እነዚህን አንድ ጊዜ ሰብስበህ በቁጥጥር ስር መዋልም ተቀሶ አይደለም። ግን እንደኛ ነገር በቅርቡ ብዙ እስረኞችን ፈታል ሀገራዊ መግባባት ለመስጠት ተብሎ ይሄ ባለበት ሁኔታ መልሰ እንደገና አንድ ሀገር እስረኛ ወጣት ሰብስበ ማጎሩ በሌላ መንገድ መቆጣጠር እየተቻለ ተገቢ አይደለም። የሚገርም ተኩስም አልተኮሰባቸውም። እነሱ ፖሊ ከመከላከያ ኃይል ወደ 6 ነበር የቆሰሉ ስም እንኳን ባለኝ መረጃ። አንደኛው እንደውም በጣም በከፍተኛ ሁኔታ የቆሰለ ነው። ይሄ ሁሉ ሆኖ መጀመሪያ ላይ የመጀመሪያው ሰሞን ላይ እነዛ ድንጋይ ሲወረውሩ የመከላከያ አባላትን ድንጋይ ነበር የሚወረውሩ። በኋላ የከተማውን ከንቲባና ሌላ አንድ የዞን ይሁን የከተማውን እርግጠኛ አይደለሁም የጸጥታ ኃላፊ ከቢሯቸው አውጥተው ሀራስ ማድረግ ይጀምራሉ። ሌሌባ ነኝ በል እንደዚህ ነኝ በል እያሉ ኤቭሪ መጥፎ ነገሮችን እንዲሉ እና የማዋረድ ነገር ከዛም አልፈው ወደ መደብደብ የመሄድ ነገር ያሳያልና ሳንጃ ይዘዋል፣ ግማሹ ዱላና ድንጋይ ይዘዋል። በቀላሉ ሰዎቹን ህይወታቸውን ሊያጠፉ ይችላሉ በአሰቃቂ ሁኔታ እና ሰዎቹን መሬት ላይ ሲጥሏቸው የመከላከያ አባላት ነበሩ በቅርብ ርቀት ይህን ነገር ያዩ ስለነበረ ወደ ሰው ሳይሆን በጣም ከፍተኛ ሩምታ ይህንን ነገር ድንጋጤ ሊፈጥር በሚችል ሁኔታ በጣም ከፍተኛ ተኩስ ወደ ሰማይ ነው የተተኮሰው። ሲተኩሱ ያ የሰዎቹ ነፍስ ሊያጠፋ ይችለው የነበረው አድማ ተበተነ። ይሄ በጣም ተዋሉ በሶሻል ሚዲያ ወደ ህዝቡ ሩምታ ተኩስ በመክፈቱ አመፁ ተባባሰ ብለው ነው አይደለም የሰዎች ሊያጠፉ ስለነበረ ይሄ ሰዎች እንዳያጠፉ ወደ ላይ የተተኮሰ ሩምታ ነው። ለማንኛውም ተበትኗል ለጊዜው። ከዛም በኋላ ግን አልተውም ይህንን ነገር እና እንግዲህ በዚህ መካከል ትላንትና አንድ ወጣት ይወጣስቷል። አሁን ብዙ ጊዜ ሶሻል ሚዲያ የሚያወራለ በዛ በኩል የጠፋውን ህይወት ነው ሰዎች ሊጠፋ ግንባሩን ብሎ ተመጣጣኝ ያልሆነ ምናምን ይለዋል። በዚህ በኩልም ህይወቱ ሊጠፋ የሚችል በሚችል ደረጃ የቆሰለ ሰው አለ እና ሰላም ሊያስከብር የወጣ ኃይል ላይ ድንጋይ እየወረወርክ ልትገል እየቻልክ ተመልሶ ያጠፋው ሲሰጥ ያኛውን ብቻ እያወሩ ተመጣጣኝ ያልሆነ የሚል ነገር ያወራሉ። ይሄ ያለው እንግዲህ ዛሬ የመቀመጥ ሁኔታ ስናየው
ሰዎችን ሰብስቦ
አዲስ ነገር አልሰማንም።
ሰዎችን ሰብስቦ
እና ነገ ከነገ ወዲያ ወደ ሰላም ለመረጋጋት ይመለሳሉ ብለን እንጠብቃለን።
ሰዎችን በማዋረድ አኳያ ወይንም ደግሞ ስብናቸውን በመንካት ልብሳቸውን አውልቆ የለቀቋቸው አሉም የሚል ነገር ሰምቻለሁ።
ምን ሰምቻለሁ? ይሄ በግሌ እዛ አካባቢ ካሉ ሰዎች ጋር ስደዋወልም ነበረ። ያን ቀን ምን ይሆናል እንግዲህ መንገድ ይዘጉ አስቸገሩ። ወደ አካባቢ ቅርብ ወዳሉ ከተሞች የሚወጡ ሰዎች ታግተው ከተማ ውስጥ ቀሩ እና የመከላከያ አባላት ይህን እገተው አለበት ብለው የገመቱበትን የከተማ ክፍል አሳልፈው ሰዎቹን አስወጧቸዋል። እንግዲህ ይሄ ከተማውን ሲበጠብጥ የነበረው ቡድን ግን ሌላ ቦታ ጋር ጠብቆ ከመኪና ላይ አወርዶ አሮጊቶችን ሳይቀር የውስጥ ልብሳቸውን ጭምር አስወልቆ እርቃናቸውን እንደዘረፋቸው መረጃ አለኝ እና እንደውም በጣም ከፍተኛ መደናገጥ ፈጥሮ የአካባቢ ሰዎች የነገር የሰማሁትን ነው የምነግረህ። እንግዲህ ይሄ ነገር የፖለቲካ ጉዳይ አይደለም፣ ይሄ እርኩስ መንፈስ ስለሆነ እንደው ፖለቲካዊ መፍትሄ ስብሰባና ድርድር ሳይሆን ጸሎት ነው ያስፈልገው እስከ ማለት ያልደረሰ ነገር ነው። እዚህ ላይ በጣም ከሚታመን ምንጭ ያገኘሁትን መረጃ ነው አሁን የምነግርህ።
በጣም ትርሚያረግ ነው። በክልሉ እንግዲህ ዶክተር መራራንም ጨምረ ነጆዋርንም ሰበካ ጀምር ሌሎችንም አክቲቪስቶች ጨማምረ ስለ ኦሮሚያ ክልል ነው የሚያወሩት። ግን ለኦሮሚያ ክልል በሚያወሩበት ጊዜ ግን የኦሮሚያን ክልል በሚጎዳ መልኩ እንጂ የኦሮሚያ ህዝብ የኦሮሞ ህዝብ ተጠቃሚ በሚሆንበት መልኩ የሚደረጉ ነገሮችን አላይም። ዶክተር መራራን በሚጠይቁበት ጊዜ እነሱ እስከ ስልጣን የመጋራትን የሚሉት ነጃዋር የለም የሌላ የራሳቸውን በኢኮኖሚ አሽመድብደን ብለው ሌሎቹን ሌላውን ለማሽመድወድ በሚሄዱ እየሮጡ ናቸው አሉት። ግን ኦሮሚያ ክልል ግን እንደ ክልል እየተጎዳ ያለ ይመስላል። ምንድን ነው የምትለው የአካባቢውን ኢኮኖሚ ስትመለከተው? እንግዲህ የወጣቱ ስራ እድል ይፈጠር እየተባለ በሚባልበት ጊዜ ነው አሁን ይሄ ሁሉ ነገር ያለና እሱን እንዴት ነው የምታየው? ሌሎቹስ እንዴት ተገንዝበውታል የሚል ግምት አለህ? ችግሩን
እንግዲህ አሁን መሰለህ ጆህር በተለይ አድማስ ሲጠራ ውገት ሲጠራ አንደኛ ያውቀዋል እንትን በዚህ እሱ በሚጠራው ዛሬ እዛች ከተማ ሁለት ቀን ሶስት ቀን በሚደረግ አድማ መንግስት እንደማያወድ ያውቀዋል። ግን እንደዚህ እየሸረቱ እንደ ኢኮኖሚ ማዳከም የሚል ነገር ነው ያለው። አሁን ኢኮኖሚ ምንድን ነው ብለህ ስታስብ የአንድ ሀገር ኢኮኖሚ ማለት የአንድ ሀገር ሀብት ማለት በመንግስት እጅ ያለ ማለት አይደለም። መንግስት አሁን ነጻ የገበያ ኢኮኖሚ ፖሊሲ ነው የሚከተለው። ሌሎች የግል ባለሀብቶች ሊገቡ የማይችሉባቸው እና ምናልባት ከአገር ደህንነትም ጋር ጭምር የተያያዙ ሴክተሮችን ካልሆነ በስተቀር የሀገሪቱ ሀብት ያለው በግለሰቦች እጅ ነው። ስለዚህ የሀገር ኢኮኖሚ ማዳከም ማለት እነዚህ በግለሰቦች እጅ ያለውን ሀብት ማዳከም ማለት ነው። ሰዎች ተጨማሪ ሀብት የመፍጠር አቅማቸውን ማዳከም፣ የፈጠሩትን ሀብት በመጠን እንዲያሽቆለቁል ማድረግ፣ ሰዎች በየቀኑ ሰርተው የሚያገኙትን ገቢ መቀነስ፣ ገቢ እንዳያገኙ ማድረግ ይህ ማለት ነው። እንግዲህ በሁለተኛ ደረጃ መንግስት ይጎዳል። ምክንያቱም እያንዳንዱ ሰው እጅ ያለው ሀብት ሲወደቅ በታክስ የሚያገኘው ገንዘብ ይቀንሳል። ሰዎች ይደያሉ። ድህነት የሚያመጣቸው ሌሎች ቀውሶች አሉ። ወደ ፖለቲካ ቀውስ እንደሄድ ይችላል። ያም ሆነ ግን የመጀመሪያው የኢኮኖሚ ውድቀት ተጎጂ ኢኮኖሚው የሚወድቅበት ህዝብ ነው። ኢንቨስተሩ፣ ሰርቶ አደሩ እነዚህ ናቸው የሚንቆጣቆጡት። እና ይሄ አሁን ሆ እየተባለ እየተወጣ መንገድ እየተዘጋ የዕለት ገቢ ሰዎች እንዳያገኙ፣ ነጋዴው እንዳይነግድ፣ የትራንስፖርት አገልግሎት የሚሰጠው የትራንስፖርት አገልግሎት እንዳይሰጥ በማድረግ የሰዎችን ገቢ የመቀነስ ውበቱ ከመኖሩ በፊት ሲኖሩ የነበረውን ኑሯቸውን እንዳይኖሩ ዝቅ ያለ ኑሮ እንዲኖሩ ማድረግ፣ በዚህ ላይ የስነ ልቦና ጫና መፍጠር፣ ስጋት መፍጠር፣ ይሄ ውጤቱ ነው። ሌላ ባለሀብቶች በየአካባቢው የኦሮሞ ህዝብ በሚኖርበት አካባቢ በሙሉ ሀብታቸውን ኢንቨስት አድርገው ተጨማሪ ሀብት እንዳይፈጥሩ፣ ተጨማሪ ሀብት አካባቢ ላይ ተፈጠረ ማለት የአካባቢው ህዝብ ኑሮ ወደ ተሻለ ደረጃ ሄደ ማለት ነው። ስራ ገቢ ተጨማሪ ገቢ ማግኘት የሚችሉ ሰዎች የስራ እድል ተፈጠረ ማለት ነው። አካባቢው ላይ ተጨማሪ ሀብት ተፈጠረ ማለት ተጨማሪ አገልግሎት፣ ተጨማሪ ምርት ቀረበ ማለት ነው። እነዚህን ነገሮች እንዳይኖሩ ማድረግ ነው። ማንም ኦሮሚያ ውስጥ አሁን ባለው ሁኔታ ኢንቨስት ማድረግ አይፈልግም። እንኳን ከሌላ ቦታና ከውጭ ሀገር የሚመጣው ቀርቶ የዛ አካባቢ ተወላጆች ሀብታቸውን ኢንቨስት አያደርጉም። ባለ ሀብት ካፒታሊስት ሀብቱን ኢንቨስት የሚያደርገው ህዝብን እንደ በጎ አድራጎት አይደለም፣ ህዝብን ለመጥቀም የስራ እድል ለመፍጠር ብሎ አይደለም። ሪተርኑ ነው የሚፈልገው። ካፒታሉን ኢንቨስት ያደርጋል፣ በትርፍም ይመጣለት ሪተርን ይፈልጋል። ተጓዳኝ ናቸው ለካፒታሊስቱ። ከዛ በኋላ የስራ እድል መፈጠሩ አውቶማቲክ ነው። ሌሎች ኤክስተርናል ኢኮኖሚ አውቶማቲክ ናቸው። ከዛ ተጨማሪ ምርትና አገልግሎት አውቶማቲክ ነው። ባለሀብቱ ሪተርን ነው የሚፈልገው። ስጋት ያለበትና ስራ መስራት በማይቻልበት ሁኔታ ሪተርን ስለማይኖር ይጭራሽ ኢንቨስት ያደረገው ሊጠፋስ ለምን ኢንቨስት ያደረገው? እና አሁን ኦሮሚያ ውስጥ ይሄ ነው እየተፈጠረ ያለ። የአካባቢ ተወላጅም ይሄን ያደርግም። ለምሳሌ ባለፈው ጅማ ላይ ተፈጠረውበት ምንድን ነው የተደረገው? ሆግ ነው ሆቴል ውስጥ ገቡ፣ የተሰራውን በሉ፣ የቻሉትን ጠጡ፣ ተኙ። ተኙ አደሩ። እዛ ግማሹ ሲከፍል ግማሹ ሲወጥ ሲሰብር ያገኘውን። ከዛ በኋላ ጠዋት ተነሱና የተረፋቸውን ተባብረው ወጡ። አሁን አንድ የጅማ ከተማ ባለሀብት የዚህ አይነት ነገር በጃር ወር አሜሪካ ያለ አንድ ሰው በሚያዘው በሚያስተላልፈው መልእክት እንደዚህ መሆኑን እያወቀ ለምን ኢንቨስት ያደርጋል? እና ለምን እንደዚህ የማይደረግባቸው ሌሎች ክልሎች ኢንቨስት አያደርግም? ወደዛ እልፍ ብሎ ባቤ ላይ ኢንቨስት ማድረግ ይችላል እኮ። ቤንሻንጉል ኢንቨስት ማድረግ ይችላል። ወደ አፋር ሄደ ኢንቨስት ማድረግ ይችላል። አማራ ክልል ኢንቨስት ማድረግ፣ ሀራሬ ላይ ኢንቨስት ማድረግ ይችላል። ሶማሌ ጅጅጋ ላይ ኢንቨስት ማድረግ ይችላል። እና እንኳን ሌሎች ኢንቨስተርስ ሊመጡ ያለውን ያደርግና የአካባቢውን ህዝብ በጣም እየጎደሱ። አሁን አንድ የሰማሁት ነገር አለ። ለምሳሌ የደርባ ሲሚንቶ ፋብሪካ የ700 ሚሊዮን የማስፋፊያ ፕሮጀክት ነበረው። 700 ሚሊዮን ዶላር ማለት ቀላል አይደለም። በዚህ ደረጃ የሚከናወን ማስፋፊያ ለምን ያህል ሺህ ወጣቶች የስራ እድል እንደሚፈጥር አስብ። ሌላ ተጓዳኝ የኢኮኖሚ ጠቀሜታዎች ኤክስተርናል ኢኮኖሚስ የሚሉ የመሰረተ ልማቱ፣ የእውቀት ሽግግሩ፣ ሌሎችም ነገሮች በአካባቢ ይሄን ያህል ሰው ሲሰፍር የሚፈጠረው የገበያ አቅም፣ ይሄ የገበያ አቅም የሚፈጥረው ነጋዴና አገልግሎት ሰጪ፣ እነዚህ ነገሮች ሁሉ በጣም በርካታ ነበር የሚሆኑት። አንዳንድ ትልልቅ ፕሮጀክቶች እኮ ከተማ ይፈጥራሉ። ለምሳሌ የመተሃራ ከተማ የተፈጠረችው እዛ ጋ የስኳር ፋብሪካ በመኖሩ ነው። የሚሆን እንዲህ ከተማ የተፈጠረው ስኳር ፋብሪካ በመኖሩ ነው። እና ይሄ በጣም ትልቅ ሀብት የሚፈጠርበት ነገር ነው። ይሄ ፕሮጀክት አሁን እስከ ለዘለቄታ ይሁን ለተወሰነ ጊዜ አላውቅም፣ ግን ይህን የ700 ሚሊዮን ዶላር የማስፋፊያ ፕሮጀክትም ቀንሷል። የኦሮሞ ህዝብ በዚህ ይጎዳል። እና ይሄ የሆነ ነው። ይሄ ሁኔታ እንደው ይዘልቃል ብለን አንገምትም።
ባይዘልቅ እንመርጣለን።
ግን ከዘለቀ የመጀመሪያ ተገዢ ኦሮሞ ቀጥሎ ሌላው
አክራሪነት
በኦሮሞ ህዝብ መጎዳት ነው። ሌላው የሚጎዳ የኦሮሞ ህዝብ ተጎድቶ
ካለቀለት
ሌላው ላይ ጉዳት የሚያስከትለው እና በዚህ መንገድ የሚታየ ነው። ሌላው እዚህ ጋር አንድ ማንሳት የምፈልገው ነገር የዚህ የእነ መራራ ጉዲና ላይ የመበቀለ ገርባ አካሄድ እንትን ነው። ዝም ብሎ ስሜት ብቻ የሆነ ነገር ነው። በህዝባዊ ስብሰባ አይደለም አጀንዳ የሚነሳበት አቋም የሚገለጽበት ሰላማዊ የፖለቲካ እንቅስቃሴ የሚነገርበት ለምርጫ ያለ ዝግጅት የሚገለጽበት አይደለም። ዝም ብሎ ስሜት የሚኮረኩሩ ነገሮች፣ አጫጭር ንግግሮች የሚደረጉበት ብዙ ጭብጨባዎች ያሉበት ነው እና ወደ ሰላማዊ የፖለቲካ ከመሄድ ይልቅ ሌሎች አደጋዎችን ጀብደኝነትን የሚቀሰቅስና ለሁከት የሚያዘጋጅ ነው። ሌላ እዚህ ጋር መራራ ጉዲናም እንደዚህ ጀብደኝነትን እየፈጠሩ በዛ በኩል ጃ እንደዚህ እዚህ በሚፈጠር የጀብደኝነት ስሜት ወደ ሁከት ሊገባ የሚችል አቅም እያገኘ ለዚህ መልእክት እያስተላለፈ ክልሉ ሲተራመስ በኢኮኖሚ ከመጎዳቱ በተጨማሪ ሌላ አደገኛ ሁሉም ችላ ያሉት ምናልባት ጀዋብ ሊፈልገው የሚችል ይሆናል ብዬ ገምታለሁ ነገር እየተፈጠረ ነው። የሃይማኖታዊ አክራሪነት እንቅስቃሴ ብቅ ብቅ እያለ ነው።
እሱን ነበር
ጅማ ላይ በነበረው ሁከት ይሄ ነገር በደንብ ታይቷል። ከእስር በዚሁ በአክራሪነት ተጠርጥረው ተፈርዶባቸው የተለቀቁ ሰዎች ሁሉ የተሳተፉበት የዛ አይነት እንቅስቃሴ ታይቷል።
ሽልማቱ ሁሉ ተሰጠበታል።
ሚዲያ ይመጣል። በቀደም ተጤሰ ይላሉ ራያ ሰለፍ ያሉ ሙዚቃቸው ውስጥ ውስጡን በጣም እየሄደ ነው። የዋሃቢ ሰለፊ የእነ አይኤስ የእነ ሸባብ እና አልቃይዳ አይዲዮሎጂ ማለት ነው። ሰለፊ ዋሃቢ ማለት እነዚህ ነገሮች እየታዩ ነው። ዛሬ ለምሳሌ ባሌ ሮቤ የዞኑ አስተዳደር ወጣቶችን ስብሰባ ጠርቷል። በዚህ ወቅት ስብሰባውን መጥራት የፈለገው ይሄ አዝማሚያ በመፈጠሩ ነው። ከዛ እንግዲህ በሃይማኖት የሃይማኖት ብዝሃነት ያለበት አካባቢ ነው ኦሮሚያ፣ ከማንኛውም ክልል በበለጠ እስልምናና ክርስትና በብዛት ሁለቱም ያሉበት አካባቢ ነው። በዚህ ሁኔታ ሊፈጠር የሚችለውን ግጭት አስብ። ስለዚህ የኦሮሞ ሰቆቃ ላይ ወደሚወጥ ከነገር የሚወስድ ሁኔታ እያመቻቹ ነው። ከዛ ይሄ የኦሮሞ ሰቆቃ ወላፈኑ ለሌላው አካባቢ መጥረፉ አይቀርም። እና የአካባቢ እንቅስቃሴ እንዴት አድርጎ ሀገር እንደሚበላ በሶማሊያ በሶሪያና በኢራቅ አይተናል። እነ ጃዋር እና እነ መራራ ጉዲናና በቀለ ገርባ ሳይናገሩ ዝም ብሎ በጊዜ ስሜትና ጭብጨባ እየተነዱ እንደዚህ አይነት አደጋም ጭምር እየፈጠሩብን ነው። እንግዲህ ቀን የሚያዳምጡን ብዙ በርካታ የኦሮሞ ተወላጆች ይኖራሉ ብዬ ገምታለሁ። የአመለካከት ልዩነታችን እንደተጠበቀ ሆኖ ይሄ አደጋ መጋረጡን ግን አይተው አካሄዳቸውን ያዝ ሊያደርጉ ይሄ ምስኪን የኦሮሞ አርሶ አደር ተስፋ ያለው ሀገር ውስጥ የተፈጠረ የኦሮሞ ወጣት ተስፋ ቢሶ ነው እንዳይቀር
ከጃዋሬ በበለጠ ግን ሀገር ውስጥ ያሉት እነ መረራ እነ ዶክተር መረራ ጉዲና ናቸው ይህን ነገር መስራት ያለባቸው። ይሄ ሰፋ አድርገን እንደገና ምናልባት በቀዳሚ ፕሮግራማችንም ልናየው እንችላለን። የአክራሪነትን በተመለከተ አላግባብ የሆኑ ሁኔታዎችን እየተፈጠሩ እያየን ነው። አይተን እንዳላየ ዝም ብለን እንላለን፣ ግን ነገሮች እየተጫጫኑ እየመጡ ነው። እና ለማንኛቸውም ሰፋ አድርገን ደግሞ ለማየትና ለመመልከት እንሞክራለን። ወደ ደቡብ ክልል ውሰድህ። የደቡብ ክልል ሄደን ስብሰባውን አጠናቋል፣ መግለጫም አወጥቷል። መግለጫው ከሌሎቹ ድርጅቶች ብዙም የተለያየም ባይሆንም ግን ጠለቅ ባለመልኩ በተለይ የጠቅላይ ሚኒስትር ኃይለማርያምን ጉዳይ በተመለከተ የራሱን ግምገማ ውሳኔም አሳልፏል። እና አዲስ ሊቀመንበር አቶ ሽፈራው ለሁለተኛ ጊዜ መሰለኝ የክልሉ ፕሬዚዳንት ሲሆኑ የክልሉ ርዕሰ መስተዳድር ሲሆኑ መሰለኝ አንድሱ መሰለኝ ሁለተኛ ጊዜያቸው ነው። እና እሳቸውንም ምን ታደርገው አቶ ሲራጅን በምክትልነት አቅርቧል። እንዴት አየኸው? ከመግለጫውስ ምን አገኘህበት? ከአጠቃላይ ውሳኔያቸውስ ላይ ወይ ግምገማቸው ላይ ምን ያገኘው ነገር አለ?
እንግዲህ አቶ ሽፈራ የድርጅቱ ሊቀመንበር ነው የሆኑት። ተጆሪ የድርጅቱ ሊቀመንበር ሆነ አቁም ምክትል የፓርቲው ምክትል የድርጅቱ ሊቀመንበር ሆነው የክልሉ አስተዳዳሪ ነው የሆኑት። አሁን ሊቀመንበር መሆናቸው የክልሉ አስተዳዳሪነት ወዲያውኑ ያመጣዋል ማለት አይደለም። እዚሁ የፌዴራል መንግስት ላይ እየሰሩ በምክትል ሊቀመንበሩ መመራቱ እንዲቀጥል ይችል ይሆናል። ምናልባት ግን ተመልሶ ወደ ክልላቸው ሊቀመንበር የሚሆንበት ሁኔታ ሊኖር ይችላል። ጠቅላይ ሚኒስትር የሚመረጠው ከፓርቲው ከኢህአዴግ ሊቀመንበር ስለሆነ ኢህአዴግ ሊቀመንበር ደግሞ የሚመረጠው ከአራቱ የተማማች ድርጅቶች ሊቀመንበሮች መካከል ስለሆነ ኢህአዴግ ሊቀመንበር ሆኖ ወደ ጠቅላይ ሚኒስትር የሚመጡበት እድልም አለ። ያው ይሄ ከሌ ነው ከሌ ነው የሚመጣው ማለት አልፈልግም፣ ግን እዚህ ድረስ ያሉ እድሎች ነው ያለው ሊቀመንበር ስትሆን በድርጅቱ እነዚህ ነገሮች አሉ። እንግዲህ የመግለጫው የተለየ ነገር ብዙም የተለየ ነገር የለውም። አንደኛው ያው ከሌሎቹ እህት ድርጅቶች የተለየ ነገር የገጠመው ምንድን ነው? እሱ የድርጅቱ ሊቀመንበር የኢህአዴግ ሊቀመንበር እና ጠቅላይ ሚኒስትር ኃይለማርያም የስራ መልቀቂያ ማቅረባቸው ነው። ይህንን አንስቶ በበጎ ጎኑ ያለውን ነገር እና ኃይለማርያም ደሳለኝ በድርጅት ውስጥ እና ሀገሪቷን በመሩባቸው ጊዜዎች ውስጥ ያከናወኑትን በጎ ተግባሮች ጠቅሰው ስልጣናቸውን መልቀቃቸው ለአህጉሪቱም ለሀገሪቱም በምሳሌነት የሚጠቀስ ታሪካዊ መሆኑን አንስቷል። ሌላ ከሌሎች ክልሎች የተለየ ነገር እኔም የማላውቀው እንደ መረጃ ያገኘሁት ነገር ምንድን ነው? እሱ ደኢህዴን ከመመስረቱ በፊት እንግዲህ ደኢህዴን የኢህአዴግ አባል ህዝብ ድርጅቶች ውስጥ አንዱ ይሁን እንጂ ትግል ላይ አይደለም የተመሰረተው። እንደ ሶስት እዚህ ከገቡ በኋላ ነው የዚህ የስምጥ ሸለቆ እንቅስቃሴ ሆኖ መጥቶ እዚህ ነው የተመሰረተው። እና እንግዲህ 56 ብሔር ብሔረሰቦች ባሉበት ክልል ውስጥ እንደ ክልል ሲካለል ወደ 21 እንደ ክልል ከመካለሉም በፊት እንግዲህ ክልል ሰባት ክልል ምናምን በጣም ብዙ ክልሎች ነበሩ በሽግግር መንግስት ጊዜ። እነሱ ናቸው ወደ አንድ ነው እና ያን ጊዜ ወደ 21 ድርጅቶች ነበሩ መግለጫው ላይ አስታውቃል። እነዚህን 21 ድርጅቶች ወደ አንድ አምጥቶ ነው ደኢህዴን የተመሰረተው። በጣም ትልቅ ነገር ነው እና እንደውም ኢህአዴግ አራት የብሔር ላይ የተመሰረቱ ድርጅቶች ህትማማች ድርጅቶችን የያዘው ወደ አንድ ህብረ ብሔራዊ ድርጅት የመምጣት ሐሳቡን ኦን ለማድረግ የደህደንን ተሞክሮ መውሰድ ይችላል ያለውና በጣም ድንቅ ነገር ነው። በዚህ ደረጃ የተለያየ ብሔርን ወክለ እነዚህን ብሔሮች እንዲወክ መጠቅማቸውን የምታስጠብቅበትን ስርዓት ሀቱስት የትናንሽ ስሞችንም ሳትይዝ አንድ ሆነ ፓርቲ ሆኖ መውጣት ትልቅ ነገር ነው። ስኬታማ ፓርቲ ነው፣ ትልቅ ፓርቲ ነው። ክልሉን እስካሁን ድረስ አድርሷል። የአዋሳ ከተማ እዚህ ደረጃ ላይ ማድረስ በራሱ
ትቀላል ነገር አለ
እንደው የሚታይልል ነው። እንደ ስኬት ሊቆጠርለት የሚችል ነው። እነዚህ ነገሮች ናቸው እንግዲህ እንደ አዲስ አየዋቸው። ሌሎች ለበርካታ የህብረተሰብ ክፍሎች ሌሎች እንደጠቀሷቸው መልእክቶችን አስተላልፈዋል። ከእነዚህ መካከል ያው የኛ ሬዲዮ እናንተ ጋር ያሉት ሰዎች ላይ ስለሚያተኩር ለውጭ ሀገር ለሚኖሩ የክልሉ ተወላጆች ያስተላልፉታል። ይሄኛውን ልንጠቅሰው እንችላለን። በሄዳችሁበትና በምትኖሩበት አካባቢ ሁሉ የሚገጥሟችሁን ፈተናዎች በመቋቋም ራሳችሁን ለመለወጥ ባደረጋችሁት ጥረት ጥሪት የቋጠራችሁና ልምድና እውቀት ያካበታችሁ ቤተሰቦቻችሁን ከመርዳት ባሻገር ባለፉት ዓመታት በተለያየ ደረጃ በጅግንም ደረጃም ቢሆን እንደየ አቅማችሁ በክልላችሁና በሀገራችን ልማት በመሳተፍ የበኩላችሁን ጠጠር በመጣል ያብራችሁ አስተዋጽኦ ደህዴን ያለውን አክብሮት ይገልጻል። ለወደፊትም ይህንን ጥረታችሁን በማሳደግ በኢንቨስትመንት በማማከር ወይም በማስተማርና በቴክኖሎጂ ሽግግር የላቀ አስተዋጽኦ እንድታበረክቱ ለሄደን ጥሪ ያቀርብላችኋል። በዚህ ረገድ የሚገጥማችሁን እንቅፋቶች ለመቅረፍም ለሄደን ቁርጠኛ አቋም መውሰድን እናረጋግጥላችኋለን ብለን ከበርካታ ህብረተሰብ መካከል ለእነሱ ያቀረበው ይህን ይላል። እኛም ይህን መልዕክት እናስተላልፋለን። ይህን ይመስላል እንግዲህ የሄደን
አንድ የጠቆምከው ነገር አለ። ከ56 ብሔር ብሔረሰቦች አሉበት ወደ 21 ፓርቲም የነበረበት አሁን አንድ ላይ ተጠቃለው ከተማዎችና ክልሉን ማልማቱን ጠቅሰ ምናልባት የዚህ ተመክሮ ወደ የኢህአዴግ አራት እህት ድርጅቶች አንዱ የሚሆኑበትን ነገር የሚል ነገር አንስተ ነበር። ምን የሚታይ ነገር አለ እንደው እንትንህን አልወሰድብህና ሐሳብ ከናል ሳልሰል ከዛ ምክንያቱም እኔ የዛሬ 2 አመት መቀሌ በነበረው ስብሰባ ላይ የኢህአዴግ ጉባኤ ላይ ይሄው ነገር ተነስተው ነበርና በተደጋጋሚ እንደው ግን መንገዳቸውን ይሄን ነገር እንዲያውት የሚልም ሐሳብም እየተናገርኩኝ ነበር። አንተም እንደዚህ ጠቅሳልና ምን ይመስላል ምናልባት እነዚህ በመሃል ያሉ ድርጅቶች ይሄንን ግፊት ሊያመጡ ይችላሉ ብለህ ትገምታለህ?
እንግዲህ ይሄ ነገር ከተነሳ ድርጅቱ ውስጥ ቆይቷል። ድርጅቱ የዚህ አይነት ዝንባሌ እንዳላቸው በአንዳንድ ነገሮች አሳይቷል። በአደረጃጀት ደረጃ ለምሳሌ የአዲስ አበባ የኢህአዴግ ወጣቶች ሊግ ሲደራጅ በብሔር አይደለም የተደራጀው፣ ሁሉም ብሔሮች አሉበት። የሁሉም የተለያየ መሆናቸው አንደኛው ሌላው ላይ ተጽዕኖ አላሳደረም። ለአንድ ዓላማ በአንድ ተደራጅተው አይቶታል። እና እንደውም እስኪ የገጠማችሁን ፈተናዎች እንደዚህ በመሆናችሁ እኛም ለተሞክሮ እንወስዳለን እስከ ማለት ድረስ እንግዲህ በወጣቶች ሊግ ደረጃ በራሱም ውስጥ ጀምሮታል። አንደኛው ድርጅቱ ደህዴን በዚህ ደረጃ ያለ ነው። እና በሀሳብ ደረጃ ብቻ ሳይሆን እንደው ነካ የማድረግ ነገርም ያለ መሆኑን ያሳያል። ዝም ብሎ የሰው ነገር አይደለም። እንግዲህ አሁን ግን ይህን ተስፋይን ትንሽ ደግሞ እዚህ ያደረገ ነገር በተለከተበ ጊዜ ወዳይቻለ በተለይ እዚህ ኦሮሚያ ውስጥ ያለው ነገር ትንሽ አደገኛ ነው። አሁን በግልጽ መናገር አለብን። ኦፒዲዮ ኦህደድ የኢህአዴግ አንዱ ድርጅት ነው። ከዛሬ ድረስ የኢህአዴግ አንዱ ድርጅት ሆኖ መጥቷል። የዚህ ህብረ ብሔራዊ ድርጅት የመሆኑን ጉዳይም የእሱን ጉዳይ አድርጎ ነው የመጣው። አሁን ግን ክልሉ ውስጥ ያለው እንቅስቃሴ የሚመራው በጽንፈኛ ኦሮሞዎች ጭምር ነው። እነዚህ ጽንፈኛ ኦሮሞዎች ደግሞ በጣም ጠበብ ያለ የብሔራዊ ስሜት የመቀስቀስ ነገር አለ። ለምሳሌ ስሙ ብሎ የምታየው የሚባለው ጤናም አይደለም። ፕሬዚዳንትከኛ ጠቅላይ ሚኒስትርከኛ ነው መሆን ያለበት። ከኦሮሞማ ካልሆነ በቃ ሀገር ነው የሚገላቸው፣ ከኦሮሞማ ካልሆነ በቃ መገንጠላቸው ነው የሚል ዝንባሌዎች ያለን ስሜቶች ይራገባሉ። ኦፒዲዮን ከዚህ ጋር አብሮ የነሰሰ መሆኑን የሚያሳዩ ነገሮች አሉ። ክለውነ ስታየው ይሄ አደገኛ አዝማሚያ ነው። እና ኢህአዴግ ውስጥ ያለውን ዲሞክራሲያዊ ብሔረተኝነትና እነዚህ ዲሞክራሲያዊ ብሔረተኝነት ላይ ተመስርቶ ወደ አንድ ህብረ ብሔራዊ ድርጅት የሚሄዱ ነገር ላይ ለቁጥ የጣለ አድርጌ ነው ያየው። እንግዲህ ዋናው ነገር የሀገሪቷን ሰላምና መረጋጋት ወደነበረበት መመለስ ነው። በሚቀጥለው ከሁለት ዓመት በኋላ ሰላማዊ ምርጫ እንዲካሄድ ማድረግ ነው። ኢህአዴግ ምርጫ ላይ ቢሸነፍም እንደ ፓርቲ ስለሚቀጥል በጊዜ ሂደት አንድ ህብረ ብሔራዊ ድርጅት ሆኖ አንድ ቀን ይወጣል ብለን እንገምታለን። እነዚህ ናቸው ያሉት ሁኔታዎች። እንግዲህ
እሺ፣ በጣም ነው የማመሰግነው አሸናፊ ስለ ትብብርህ። እንግዲህ ቸር እናስብ ቸር እንድናገኝ የሚባል አባባል አለና በዛ ላይ እንትን እናደርገው። ለትብብር በጣም ነው የማመሰግነው። እንግዲህ ቅዳሜ እናደርግ ሌላ የአድዋ በዓል በሚቀጥለው አርብ ከተነጎዳ አርብ ይከበራል። እንግዲህ ካለፈው የተባለ የሚከበር ይመስላልና ለማንኛቸውም እስኪ በዓላችንም በዓል እንዲሆንልን እየተመኘን እስከ ቅዳሜ ድረስ ሰላም እመኝልሃለሁ። አድማጮች የምታዳምጡት ኢትዮጵያን ድምፅ የሬዲዮ አገልግሎት ነው። ፕሮግራማችን እዚህ ላይ ይጠናቀቃል። ፕሮግራማችን ለመከታተል በድረ ገጻችን www.thevoiceofethiopia.com እንዲሁም በፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ። ስላዳመጣችሁን እያመሰግንን ለሚቀጥሉ እስከምንገናኝ ድረስ ለሀገራችን ሰላም፣ ፍቅር፣ ደስታ እንዲሁም አንድነትና ክብር ደህና ሁኑ።
ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም ሰላም